ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የምናሰማውን ፕሮግራሙን ጀመርን። ሰላም ጤና ይስጥልን። እንደምናመሻችሁ። የዛሬ ሰኞ ሚያዝያ 17 2008 ፕሮግራማችን ይዘን ቀርበናል። የምሽቱ አስተናጋጆቻችሁ አዲሱ አበበና
ቆንጂት ታየነን። ዩናይትድ ስቴትስ ለኢትዮጵያ ከምትሰጠው አስቸኳይ እርዳታ በተጨማሪ ድርቅን የመቋቋም አቅምን ማጎልበቻ መርሃ ግብሮችንም በገንዘብ እየደገፈች መሆኑ ተገልጿል።
ድርቅ በሁሉም አካባቢ ስለተከሰተ ያው የምግብ ዋስትናችንን አሁን አልቻልንም። ስድስቱንም ወር ተንቀጥቀጠን ያለ ነው። መንግስት እየገደፈ ነው እና ወደፊት አላማችን ከዚህ ከሴፍቲኔት ወጥተን ራሳችንን እንድንችልና መንግስትንም እንዲያናስቸግር የሚለውን አላማ ነው አሁን ወደፊት ይዘን ሰንቀን የምሰራው። እኔ
ያደመጣችኋቸው የፕሮግራሙ ተጠቃሚ የሆኑ አንድ አርሶ አደር የተናገሩትን ነው።
በአብይ ርዕስ ይቀርባል። የዚህ ዘገባ ዝርዝር በጋምቤላ በደቡብ ሱዳን ስደተኞች የተገደሉት ቁጥር 15 መድረሱን ነዋሪዎች እየተናገሩ ነው። በዚህም ላይ ዘገባ ይኖረናል። ማዕከላዊ ከነበሩ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት አራቱን ማግኘት አልቻልንም ሲሉ ቤተሰቦቻቸው ተናገሩ።
ጠዋት ቂሊንጦ ስንሄድ አራቱ ሰዎች የሉም። 18 ሰው ትላንትና ማታ እዚህ ገብቶ ነበር ስንላቸው፣ አዎ 18 ሰው ገብቷል አሉ። እሺ ብለን ስማቸውን አስጠራን አንድ በአንድ። ጉርሜሳ አያነው፣ ደጀኔ ጣፋ፣ አዲሱ ቡላላና በቀለ ገርባ ብለን አስጠራን። የሉም ሰዎቹ።
በትግራይ ክልል ህገወጥ አዘዋዋሪነትን በተመለከተ የተሰናዳ ሰፋ ያለ ቅንብርም በሁለተኛው አጋማሽ ይዘናል። ስፖርት፣ ጤና መደበኛ ፕሮግራሞች ናቸው። የዛሬ ሰኞ የዛሬ ጤና የዓለምን የወባ ቀን ይመለከታል። በዛም ላይ አጠር ያለ ዜና አለ።
ንጉሱ ታምሬ ፕሮግራሙን ይመራል። ኦድሬስ ሪግስ የፕሮግራሙ መሐንዲሳችን ነው። አብራችሁ እንድታመሹ እስከ አራት ሰዓት ድረስ እንጋብዛለን። ወደ ዓለም ዜና እንለፍ።
በቀጣዮቹ አራት ዓመታት ውስጥ እንደ አውሮፓ ቆጥር በ2020 መሆኑ ነው ወባ ክፉኛ የሚያጠቃቸው ስድስት የአፍሪካ ሀገሮች ከህመሙ ነፃ እንደሚሆኑ ተገለጠ። ይህን ይፋ ያደረገው የዓለም ጤና ድርጅት WHO የዓለምን የወባ ቀን ምክንያት በማድረግ ዛሬ ሰኞ ባወጣው መግለጫ ነው። ባለፈው ዓመት በWHO የጸደቀውና ወባን ከ2016 ካሁን ዓመት ማለት ነው እስከ 2020 ለማጥፋት ተብሎ በተነደፈው ዓለም አቀፋዊ ቴክኒካዊ ስልት መሰረት በጠቅላላው እንደ አውሮፓ አቆጣጠር በ2020 10 ሀገሮች ከወባ ነጻ ቢሆኑም ስድስቱ ከአፍሪካ ናቸው። እንደ አውሮፓ አቆጣጠር ከ2000 ዓ.ም ወዲህ በወባ ህመም የሚደርሰው ሞት ከዓለማችን በ60% እንደቀነሰም ተገልጧል። አፍሪካ ውስጥ በ2020 ከወባ ነጻ የሚሆኑ ስድስቱ አገሮች የአፍሪካ አገሮች ማለት ነው አልጄሪያ፣ ቦትስዋና፣ ኬፕ ቨርዴ፣ ኮሞሮስ፣ ደቡብ አፍሪካ እና ስዋዚላንድ ናቸው። ቀደም ሲል እንደገለጥኩት የዛሬው ጤና ፕሮግራም በዚህ ጉዳይ ላይ ዘገባ አለው።
የደቡብ ሱዳን መንግስትና ሽምቅ ተዋጊው ቡድን ጊዜያዊ መንግስት ለማቋቋም የደረሱበት ስምምነት በሁለቱ ወገን ውድቅ ከሆነ ወዲህ ዩናይትድ ስቴትስ በሰላም ድርድሩ ወቅት አነስተኛ ሚና ለመጫወት መምረጧ ተገልጿል። ባለፈው ቅዳሜ የተቃዋሚው መሪ ሪያክ ማቻርን የያዘው አውሮፕላን ቀደም ሲል በተያያዘው ፕሮግራም መሰረት ጁባ እንዳያርፍ ከሱዳን መንግስት ፈቃድ መከልከሉ ይታወሳል። ይህም የሆነው ማቻር በድርድር ውስጥ ከተካተቱት ስምምነቶች ውጪ በርካታ ጦር መሳሪያና ወታደሮችን ይዘው ለመግባት ድንገተኛ ጥያቄ በማቅረባቸው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጃን ከርቢ አስታውቀዋል። ዩናይትድ ስቴትስ ከእንግዲህ በሁለቱ ወገኖች ስምምነት ዙሪያ የምትጫወተውን ሚና የሚወስነው ጊዜያዊ የሽግግር መንግስት ለመመስረት የገቡትን ቃል ወደ ተግባር ለመለወጥ የሚያሳዩት ቁርጠኛነት ነው ሲሉም ቃል አቀባይ ከርቢ አስታውቀዋል።
ዓለም አቀፍ የወንጀል ችሎት ባለፈው ዓመት ቡሩንዲ ውስጥ ስለተነሳው ግጭት ቅድሚያ ምርመራ እያካሄደ መሆኑን ገልጧል። የአሜሪካ ድምፅ ሬዲዮ ዘጋቢ ሊዛ ብራያን ከፓሪስ የላከችውን ዘገባ አዳነች ፍሳይ ታቀርባለች።
ዓለም አቀፍ የወንጀል ችሎት አቃቤ ሕግ ፋቱዋ ቤንሱዳ ይህ የቅድሚያ ጥናት ምርመራ አይደለም ብለዋል። ምን ያህል ጊዜ እንደሚወስድም አልገለጹም። ቤንሱዳ ስለወሰዱት ውሳኔ በመግለጫ ሲያስረዱ ግን በማዕከላዊቱ አፍሪካ ሀገር ሲካሄድ የቆየውን ግጭት በጥብቅ ሲከታተሉ እንደቆዩ ጠቁመዋል። ቡሩንዲ ከ2004 ዓ.ም አንስቶ ለ11 ዓመታት ያህል ማለት ነው የዓለም አቀፍ የወንጀል ችሎት አባል ሆና ቆይታለች።
My office has reviewed communications and reports about killings, imprisonment, torture,
መስሪያ ቤቴ ብሩንዲ ውስጥ ስለተፈጸሙት ግድያዎች፣ እስራቶች፣ ሰቆቃዎች፣ ጾታዊ ጥቃቶች፣ ሌሎች የኃይል ተጠቃሚነት ተግባሮችና ሰዎች እንዲሰወሩ ማድረግን የመሳሰሉትን የሚመለከቱ የመረጃ ልውውጦችና ዘገባዎችን ሲመረምር ቆይቷል።
ብሩንዲ ውስጥ ባለፈው ዓመት የፖለቲካ ቀውስ የተነሳው የሀገሪቱ ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ የሥልጣን ጊዜ ለመወዳደር በወሰኑበት ወቅት ነበር። በግጭቱ ቢያንስ 430 የሚሆኑ ሰዎች እንደተገደሉ፣ 3400 የሚሆኑት እንደታሰሩ፣ ከ230ሺ በላይ የሚሆኑ ብሩንዳውያን ደግሞ ከሀገር እንደተሰደዱ ቤንሱዳ ገልጸዋል። አንድ ከፍተኛ ስልጣን ያላቸው ጀነራልና ባለቤታቸው ዛሬ ሴት ልጃቸውን ትምህርት ቤት እንዳደረሱ እንደተገደሉ ተዘግቧል። ሂማን ራይትስ ዋች የተባለው የዓለም አቀፍ ፍትህ ተሟጋች ቡድን ስራ አስኪያጅ ጀራልዲን ማቲዮሊ ዘልድነር የዓለም አቀፍ የወንጀል ችሎት ውሳኔን በበጎ መንፈስ ተቀብለዋል። ሆኖም ይህ የመጀመሪያው እርምጃ ብቻ ነው ብለዋል። ዓለም አቀፍ የወንጀል ችሎት በቡሩንዲ የተፈጸመውን ግጭት ለማጥናት መወሰኑ ወንጀለኞች የሚፈጽሙት ወይም እንዲፈጸም የሚያዙት እንዲሁም አስከፊ የሰብአዊ መብት ረገጣ የሚፈጽሙት ሁሉ ከተጠያቂነት እንደማያመልጡ ትምህርት ይሰጣቸዋል ብለዋል ጀራልዲን ማቲዮሊ ዘልድነር።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የመን የሚገኘው ሳዑዲ መራሹ ጣምራ ኃይል ላለፈው አንድ ዓመት በነውጠኞች ይዞታ ስር በሚገኘው ደቡባዊ ከተማ በተካሄደ ውጊያ ከ800 በላይ የሚሆኑ የአልቃይዳ ተዋጊዎችን ገደለው ሲሉ የጦር አዛዡ አስታወቁ። የጣምራው ኃይል አዛዥ ይፋ ያደረጉት የሟቾቹ ቁጥር ግን በነጻ ምንጭ በኩል አልተረጋገጠም። ኦፊሴላዊው የሳውዲ ዜና አገልግሎት ዛሬ ሰኞ እንዳስታወቀው በጣምራው ኃይል የሚታገዙት የየመን ወታደሮች ጥቃቱን ያካሄዱት የአልቃይዳ ዋና ምሽግ በነበረችው የወደብ ከተማ ሙካሊያ ውስጥ ነው። ወታደራዊ ምንጮች ለፈረንሳዊው የዜና አገልግሎት አዣንስ ፍራንስ ፕሬስ በሰጡት ቃል የጣምራው ኃይል ወደ ከተማይቱ ሲገባ ወደ ምዕራቡ ክፍል ካፈገፈጉት ከአልቃይዳ ታጣቂዎች ምንም አይነት መቋቋም አልደረሰበትም ብለዋል። በውጊያው ወቅት በርካታ የአልቃይዳ አዛዦች ተገድለዋል። በሲቪሎች ሕይወት ላይ ስለደረሰ ሞት ግን የተገለጸ ነገር የለም።
ኢራቅ ውስጥ ምስራቅ ባግዳድ መኪና ውስጥ የተጠመደ ቦምብ ፈንድቶ ባደረሰው ጉዳት ቢያንስ 11 ሲቪሎች ሲሞቱ ሌሎች 38 ቆስለዋል። የአካባቢው ፖሊስ እንዳስታወቀው አጥፍቶ ጠፊው መኪና ውስጥ ያጠመደውን ቦምብ ሲያፈነዳ አብሮ ፈንድቷል። ኢራቅ ዋና ከተማ ላይ ባለፉት 4 ቀናት ከደረሱት ተመሳሳይ ጥቃቶች ይሄኛው የመጨረሻው መሆኑ ነው። ለጥቃቱ ኃላፊ ነኝ ያለ ወገን አልተሰማም። ብቻ ግን ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን ካለፈው ኅዳር ጀምሮ ባግዳድና አካባቢዋ ላይ ተመሳሳይ ጥቃት ሲያደርስ እንደነበር ይታወቃል።
ኔፓል ከዚህ ቀደም በከፍተኛ የመሬት ነውጥ የወደሙባትን ታሪካዊ ቤተ መቅደሶችና ቤተ መዘክሮች የዩኔስኮን የባህል ቅርስ ቤተ መዘክር ጨምሮ እንደገና እየገነባች መሆኗ ተገልጿል። የደቡብ እስያዊቱን ሀገር የኔፓልን ታሪካዊ ውርስና ቅርስ ህንጻዎች እንደነበሩ ለማቆም ዓመታት እንደሚያስፈልጉ ባለስልጣናቱ አመልክተዋል። በወቅቱ በተመዘገበ 7.8 ኃይል ያለው ርዕደ ምድር ከ600,000 በላይ ህንጻዎችና መኖሪያ ቤቶች መውደማቸው አይዘነጋም። ዓለም አቀፍ ለጋሾች 4.1 ቢሊዮን ዶላር ለመርዳት ቃል የገቡ ሲሆን እስካሁን የደረሰው ግን 1.3 ቢሊዮን ብቻ መሆኑ ተነግሯል። መንግስትም የገባውን ቃል ጠብቆ ብሔራዊ የመልሶ ግንባታ ባለስልጣን አላቋቋመም ተብሎ እየተወቀሰ ነው።
በመጨረሻም በኦስትሪያው ፕሬዚዳንታዊ ምርጫ ጸረ ፍልሰተኛ አቋም ያለው የነጻነት ፓርቲ የመጀመሪያውን ዙር ምርጫ እየመራ መሆኑ ተነገረ። በዚህም ምክንያት ድጋሚ ምርጫ እንደሚደረግ ታውቋል። ፓርቲውን ተወክለው የሚወዳደሩት ኖበርት ሆፈር የ36.4% ቅድሚያ ያላቸው ሲሆን በቀጣይ ወር በሚደረገው የድጋሚ ምርጫ ከግሪን ፓርቲው በኩል የቀድሞውን የምክር ቤት አባልና የግል ተወዳዳሪ የሆኑትን አሌክዛንደር ቫን ቦለን ይገጥማሉ ተብሎ ይጠበቃል። ዜናው አበቃ።
የተከበራችሁ አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የሰኞ ምሽት ስርጭት ነው። አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን። ስርጭታችን የጊዜ ሰሌዳው እንደሚያመለክተው ወደ ዕለቱ አብይ ዘገባ ነው የምናልፈው። እንደዛ ከማድረጋችን በፊት ግን ቆየት ብለው ከሚቀርቡት ዘገባዎች ቅንብሮችም አንዱን ለቅምሻ እናሰማ።
ቱ መንግስቲ ፉሊ ጠመታ ገብረሎ ከይንግል ፍሩ ፖሊስን ጸጥታን አጀውተው የምትገልና
መንግስት ልዩ ትኩረት ማድረግ አለበት እንዳንል የፖሊስና የጸጥታ ኃይሎች አጃቢዎቻቸው ናቸው ብንል ማጋነን አይሆንም። ለምሳሌ አምናና ካቻምና በቀጣናችን ሁለት ኮማንደሮች በአስኮብላይነት ተከሰው የተወሰነ ቅጣት ተጥሎባቸው ነበር።
በምዕራብ ትግራይ ህገወጥ አዛዋዋሪዎች ልጆቻችንን እየወሰዱ ነው ሲሉ ያማረሩ ወላጅ አቶ አማረ ገብረ ሚካኤልን ድምፅ ነው የሰማ ነው። በምሽቱ አፍሪካ ነክ ርዕሶች ዝርዝር ዘገባውን እናቀርባለን። አሁን ለቀዳሚው የዕለቱ አብይ ርዕስ ወደ አዲስ አበባ።
ዩናይትድ ስቴትስ በኢትዮጵያ ለተከሰተው ድርቅ እየሰጠች ካለችው የአስቸኳይ ጊዜ እርዳታ በተጨማሪ ድርቅን የመቋቋም አቅምን የሚያጎለብቱ ፕሮግራሞችን በገንዘብ እየደገፈች ነው። ከነዚህ አንዱ የሆነውን እና ደቡብ ወሎ የሚገኘውን ድንችን የማላመድ እንቅስቃሴ የጎበኙት በአዲስ አበባ ኤምባሲ የዩናይትድ ስቴትስ ተልእኮ ምክትል ኃላፊ ፒተር ቭሮማን መሰል ፕሮግራሞችን ድርቅን ይበልጥ ለመቋቋም እንደሚያስችሉ ተናግረዋል። ቪኦኤ ያነጋገራቸው የፕሮግራሙ ተጠቃሚዎችም ከእርዳታ ጥገኝነት እንደሚያላቅቃቸው ተስፋ ያደርጋሉ። እስክንድር ፍሬው ዝርዝሩን አስተላልፏል።
ከደቡብ ወሎ ዋና ከተማ ደሴ ተነስቶ ጦሳና ገራዶ ተራሮችን አቋርጦ ወደ ለጋምቦ ወረዳ የተጓዘ የበልጉ ዝናብ መምጣቱን አይጠራጠርም። ግራና ቀኝ የሚታየው አረንጓዴ ውበትም ይህንኑ ይመሰክራል። የአካባቢው አርሶ አደሮች እንደሚሉት አምና በዚህ ሰዓት የመልካ ምድሩ ቀለም ሌላ ነበር። ይህ ደግሞ ለዓመታዊ ምርቱ በበልግ ዝናብ ላይ ብቻ ለሚተማመነው የወረዳው ክፍል ፈተና ሆኖ ቆይቷል። ወደ 61000 የሚሆኑትም በልማታዊ የሴፍቲ ኔት ፕሮግራም ታቅፈዋል። እናም የበልጉ ዝናብ አስተማማኝ አለመሆን መጠኑም ሲዋዥቅ መታየቱ በአካባቢው ለተጀመረው ድንችን የማላመድ ፕሮግራም መነሻ ሆኗል። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID የገንዘብ ድጋፍ በኮንሰርን ኢትዮጵያ አማካኝነት 1000 አርሶ አደሮችን በመያዝ የተጀመረው ይኸው ፕሮግራም 6000 አርሶ አደሮችን ተጠቃሚ እንዲያደርግ የታቀደ ነው። በኮንሰርን ኢትዮጵያ የተቀናጀ ልማት ፕሮግራም የሰሜን ፕሮጀክት አስተባባሪ እንድሪስ ፈይሳ እንዳሉት ዓላማው አማራጭ የሚሆንና ድርቅን በተሻለ ሁኔታ የሚቋቋም ምርት ማስተዋወቅ ነው።
እኩል የተዘሩትን ገብስ እና ድንች የዝናብ እጥረት ያጋጥማቸው ገብስ ይጠነዝላል፣ ድንች ግን ታግሶ ታግሎ ቆይቶ ምርት ይሰጣል።
እናም ገብስ ከሚፈልገው ባነሰ የውሃ መጠን የሚመረተው የተሻለ ዋጋም የሚያወጣው ድንች ለዚህ አካባቢ በአማራጭነት ቀርቧል። 35 የገጠርና የከተማ ቀበሌዎች ያሉት የለጋምቦ ወረዳ የህዝብ ብዛት 194000 መሆኑን ከአካባቢው ባለስልጣናት የተገኘው መረጃ ያመለክታል። ባለፈው ዓመት የበልግ ዝናብ በመዘጌቱ 70% የሚሆነው ምርት አለመገኘቱን እነዚሁ ባለስልጣናት ጠቁመዋል። የወረዳው የግብርና ጽፈት ቤት ኃላፊ አልዬ ይመር እንደሚሉትም በዚህ ምክንያት በልማታዊ ሴፍቲ ኔት ፕሮግራም የሚረዱት አርሶ አደሮች ቁጥር በከፍተኛ ሁኔታ ጨምሯል። በዚሁ የሴፍቲ ኔት ፕሮግራም የታቀፉት አርሶ አደር ሐሰን አህመድ የድንች ማሳቸውን ካስጎበኙት አንዱ ናቸው። በዩኤስአይዲ በሚደገፈው ድንችን የማላመድ ፕሮግራም መሳተፋቸው ከተረጅነት ሊያላቅቃቸው እንደሚችል ያምናሉ።
ድርቅ በሁሉም አካባቢ ስለተከሰተ ያው የምግብ ዋስትናችንን አሁን አልቻልንም። ስድስቱንም ወር ተንቀጥቀጠን ያለ ነው። መንግስት እየገደፈን ነውና ወደፊት አላማችን ከዚህ ከሴፍቲኔት ወጥተን ራሳችንን እንድንችልና መንግስትንም እንዲያናስቸግር የሚለውን አላማ ነው አሁን ወደፊት ይዘን ሰንቀንም ሳራውኒ።
አካባቢውን የጎበኙት በአዲስ አበባው ኤምባሲ የዩናይትድ ስቴትስ ተልእኮ ምክትል ኃላፊ ፒተር ቭሩማን የተመለከቱት ነገር የአርሶ አደሮቹን አማራጭ እንደሚያሰፋ አቅማቸውንም እንደሚያሳድግ ገልጸዋል።
It's impressive to see potatoes growing in such a in this belg rainy season they seem to be flourishing here
በዚህ የበልግ ወቅት ድንች ሲበቅል ማየት አስደሳች ነው። በደንብ እየበቀለ ይመስላል። ከገብስ ጎን ለጎን እስካሁን በነበረው ልምድ ገብስ በብቸኝነት የሚመረት ሰብል ነበር። አሁን ግን ያፈራርቃሉ። የተለያዩ ሰብሎችን እያፈራርቁ የመትከልና የመዝራት ዕድል አላቸው። ድንች በመትከል የሚገኘው ምርት ለፍጆታም ሆነ ለዘር የሚውል ከገብስ የበለጠ ነው።
ጊዜው በበልግ ዝናብ መዘግየትና ኤልኒኖ ባመጣው የክረምቱ ድርቅ ምክንያት አፋጣኝ ምላሽ የሚጠበቅበት ነው። በዚሁ ድርቅ ምክንያትም 10.2 ሚሊዮን ኢትዮጵያውያን ያስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ዩናይትድ ስቴትስም ለዚሁ ያስቸኳይ ጊዜ ምላሽ የሚሆን ከግማሽ ቢሊዮን ዶላር በላይ መለገሷን የዩኤስአይዲ መረጃዎች አመለክታሉ። የደቡብ ወሎ ድንችን የማስተዋወቅና የማላመድ ፕሮግራምም ካስቸኳይ ጊዜ ምላሽ ጎን ለጎን የሚካሄድ መሆኑን በአዲስ አበባ ኤምባሲ ሁለተኛ ሰው የሆኑት ፒተር ቭሩማን ይናገራሉ።
Major droughts and famines in 72, 73 and then in the early 80s affected Wolo.
ከፍተኛ የድርቅና የረሃብ አደጋዎች በ1966 እና በ1970ዎቹ መጀመሪያ ወሎን አጥቅተዋል። በዚያን ጊዜ የነበረውን የተወሰነ ታሪክ አጥንቻለሁ። አሁን ወደ ወሎ በተለይ ወደዚህኛው የደቡብ ወሎ ክፍል መጥተናል። በዚህኛው ክፍል አርሶ አደሮች የተለያዩ አማራጮች አሏቸው። የድንች ምርትም ድርቅ የመቋቋም አቅማቸውን ያሻሽላል።
The area we went to was not the area that has been most affected by drought. That's in North Wolo.
የሄድንበት አካባቢ በድርቁ በከፍተኛ ሁኔታ የተጠቃ አይደለም። ያ የሚገኘው በሰሜን ወሎ ነው። በዚያ አካባቢ የተወሰኑ ያስቸኳይ ጊዜ ፕሮግራሞች አሉን። መንግስትና የተባበሩት መንግስታት የሕፃናት መርጃ ድርጅት በውሃ አቅርቦት ላይ የሚያደርጉትን ጥረት የሚያግዙ ናቸው።
እንደ አሜሪካዊው ዲፕሎማት እምነት በደቡብ ወሎ የተጀመረው ፕሮግራም ሌሎች አካባቢዎችን ብሎም መላ አገሪቱን ተጠቃሚ ሊያደርግ ይችላል።
If you have in South Wolo an excess potato harvest, seeds can be sent to other regions.
በደቡብ ወሎ ትርፍ የሆነ የድንች ምርት መኖር ከቻለ ዘሩን ወደ ሌሎች ክልሎች መላክ ይቻላል። ኮንሰርን በተባለው ድርጅት እንደተነገረኝ አሁን የሚገኘው በጎንደርና በሌሎች የአማራ ክልል አካባቢዎች ነው። ነገር ግን በመላ አገሪቱ ለዘር የሚሆን ድንች ፍላጎት አለ። አሁን ዘር የምናገኘው ከሆለታ ነው። ነገር ግን ሁሉም የሀገሪቷ አካባቢዎች በተለይ ድንች ማብቀል የሚችሉት ደጋማ አካባቢዎች ፍላጎት አላቸው። ምክንያቱም ይህ ያላቸውን የምግብ አማራጭ ያሰፋል። እናም ድርቅ ሌሎችን አካባቢዎች ባጠቃበት ሁኔታ ደቡብ ወሎን ባያጠቃም የሀገሪቱን የምግብ ዋስትና ሁኔታ ሊደግፍ ይችላል።
ተጠቃሚዎቹ አርሶ አደሮችም አዲሱ የምርት አይነት በኑሯቸው ላይ ለውጥ እንደሚያመጣ ያመኑ ይመስላል። አንድ የወረዳው ባለስልጣን እንዳሉትም ከድህነት መውጫው አንዱ መንገድ ድንች ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን እናመሰግናለን። ለመጽሔት ክፍለ ጊዜ ወደ ያዝናቸው ዘገባዎች ስናልፍ በድሬዳዋ ከተማ ዛሬ በደረሰ ድንገተኛ የጎርፍ አደጋ 3 ሰው መሞቱንና 1 ሰው በጠና መቁሰሉን የከተማይቱ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ፈቃዱ በየነ ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ማምሻውን ጠይቃቸው ስለ ጎርፉ የሚከተለውን ነው ያሉት። አቶ ፈቃዱ
የዘነበው ዝናብ እንግዲህ አልኩሽ አሁን ሰሞኑ በኤልኒኖ ምክንያት የአየር መዛባት እንደነበረና በዚህም የአየር የዝናብ እጥረት ነው ድርቅ እንደነበረ ባለፈው ይታወቃል። አሁን ደግሞ ያ ተቀይሮ ደግሞ አሁን ያልተጠበቀ ዝናብ በየቦታው ነው ያሉት እየተዘነበ ነው ያለው እንዳለ ለሀገር አቀፍ እና በብዛት እየዘነበ ነው ያለው። በዚህ ምክንያት አሁንም ድሬዳዋ ላይ በተለይ ድሬዳዋና አካባቢዎች ዝናቦች እየዘነቡ ነው ያሉት። ያልተጠበቁ ከባድ ዝናቦች እየተዘነቡ ነው ያሉት። ከዛ ጋር ተያይዞ ነው እንግዲህ ይህም ዝናብ ዛሬ ድሬዳዋ ላይ ከነጋ በኋላ ዝናብ ሲዘንብ ነበረ። ይህናል የሚያሰጋም ዝናብ አልነበረም። እዛ ወደ ድልድዩ ስር ያሉት አካባቢዎች ናቸው ድልድዩ ስር የሚኖሩ ሰዎች ናቸው የሞቱት። እና ደግሞ መንገድ ላይ የነበረ ዩዲ እና ደግሞ ባጃጆች እንደዚህ የተወሰዱበት ሁኔታ ነው ያለው። ሳቢያን እና ደግሞ መልካም የሚያገናኝ ከብዙ እድሜ ጠገብ የሆነ ድልድይ አለ። እሱ ነው ከስር እንዳጋጣሚ ሁለቱ ድልድዮች መገናኛ ላይ። እሱም አሁን በቅርብ በአስተዳደሩ ጥረት እየተደረገ እንግዲህ ከዛሬ ጀምሮ ለመጠገን እየተሯሯጥን ያለ ነው።
አቶ ፈቃዱን ለሰጡን ቃል እናመሰግናለን። በሌላ በኩል በሰሜን ሸዋ ዞን በሸዋሮቢት ከተማ ባለፈው ሳምንት ደርሶ በነበረው የጎርፍ አደጋ በወቅቱ ቁጥራቸው ከ300 በላይ ቤቶች ነዋሪ የሆኑ ከ1000 በላይ ሰዎች ጉዳት እንደደረሰባቸው ተሰምቷል። ሚያዝያ 11 ቀን ለሶስት ሰዓታት ያለማቋረጥ የጣለው ከባድ ዝናብ በአራት ቀበሌዎች ከፍተኛ ጉዳት እንዳደረሰ ነው የተነገረው። በዕለቱ የከተማዋ የትራንስፖርት አገልግሎት ሙሉ በሙሉ ተቋርጦ እንደነበር ተመልክቷል። ወደ ከተማዋ የጤና ዘርፍ ቢሮ አካባቢ ደውለን ባገኘነው መረጃ መሰረት ቤቶቹ እስከ 50 ሴንቲሜትር በሚደርስ ከፍታ በመጥለቅለቃቸው ምግብም ሆነ ሌላ ንብረት ላይ በደረሰው ጉዳት ምክንያት በአሁኑ ወቅት ለነዋሪዎች የምግብ የውሃና የአልባሳት እርዳታ እየተደረገ መሆኑን ገልጸውልናል። ለሕፃናት የአልሚ ምግብ እርዳታ እየተሰጠ ነው ብለውናል። በሕይወት ላይ የደረሰ ጉዳት ግን እንደሌለ ነው ያስታወቁት። በጎርፉ በሆቴሎችና ሌሎችም ንግድ ቤቶች ከባድ ጉዳት ደርሷል። በትምህርት ቤቶችም ጎርፉ ብዛት ያላቸው የመማሪያ መጽሐፍትን ማውደሙን ነው የገለጹልን።
ወደሚቀጥለው ዘገባ እናልፋለን። በጋምቤላ ከተማ በስተ ምስራቅ 17 ኪሎ ሜትር ርቀት ላይ በሚገኘው ጃዊ የስደተኞች መጠለያ ሰፈር በደቡብ ሱዳን ስደተኞች በአሰቃቂ ሁኔታ የተገደሉ ኢትዮጵያውያን ቁጥር 15 መድረሱን ነዋሪዎች ተናገሩ። የክልሉ መንግስት ሟቾቹ 10 ናቸው ይላል። የጋምቤላ ከተማ ነዋሪዎች በአገራችን እንዴት እንዲህ ያለ አሰቃቂ አደጋ ይደርስብናል የሚል ቅዳሜና እሁድ የተቃውሞ ሰልፍ አድርገው ነበር። ነዋሪዎቹ ሰልፉ ከመከላከያ ፖሊስና ከፌዴራል ፖሊስ አማካኝነት እንዲቆም ማለትም ወደ ሰማይ በመተኮስ ሰልፉ እንዲቆምና ሰው ወደ ከተማዋ እንዲመለስ አድርገዋል። ጽዮን ግርማ ነች ይህን በተመለከተ ያጠናቀረችው ዘገባ ያለው።
ሐሙስ ሚያዝያ 13 ቀን 2008 ዓ.ም ምሳ ሰዓት ላይ ጃዊ በተባለ የስደተኞች ጣቢያ የሰፈሩ የደቡብ ሱዳን ስደተኞች ኢትዮጵያውያን ላይ የፈጸሙት አሰቃቂ ግድያ ያስቆጣቸው የጋምቤላ ነዋሪዎች ቅዳሜና እሁድ በጋምቤላ ከተማ ለተቃውሞ መውጣታቸውን ገለጹ። ስማቸውን መናገር ያልፈለጉ ምንጮቻችን ለአሜሪካ ድምጽ ስለ ሁኔታው ሲናገሩ ኑሯቸውን ለማሸነፍ በገዛ ሀገራቸው ከቀን ስራ ጀምረው በተለያየ ስራ ላይ የነበሩ ደሃ ኢትዮጵያውያን ጋምቤላ ውስጥ በሚገኙ የደቡብ ሱዳን ስደተኞች አንገታቸው ተቆርጦ ፊታቸው በገጀራ ተጨፍጭፎና ማህፀናቸው ውስጥ ግዑዝ ነገር ሳይቀር ተከቶ በአሰቃቂ ሁኔታ ህይወታቸው እንዲያልፍ ተደርጓል ይላሉ። አስክሬናቸው ከየቦታው ተለቅሞ ጋምቤላ ከተማ ሲመጣም ሁኔታው ያስቆጣቸው የከተማው ነዋሪዎች ለተቃውሞ መውጣታቸውን ገልጸዋል። በጋምቤላ ከተማ የነበረ ምንጫችን በድርጊቱ የተቆጡ የጋምቤላ ከተማ ነዋሪዎች ቅዳሜ ሰልፍ ወጥተው ነበር ይለናል።
ጋምቤላ ከተማ ሰልፍ ነበረ ግድያውን ለማውገዝና የተፈጸመው ግድያ በህዝቡ መሀል የፈጠረውን ቁጭት አደባባይ ወጥተው ቁጣቸውን ሲገልጹ የነበረው። ሩፍጂ ካምፕ ግድያ የፈጸሙት የደቡብ ሱዳን ጎሳዎች ናቸው። ህዝቡ ወደ ካምፕ አመርተዋል። ድንጋይ ወረወራም ነበረም፣ ለዛ ሲባል ተኩስም ነበረ።
የፌዴራል እና የመከላከያ ፖሊስ ሰልፉን ለማስቆም ሲተኩስ እንደነበር ገልጸው በዚህ ተኩስ የተጎዳ ሰው እንዳለ ቢነገርም እስካሁን ከምንጮቻችን ማረጋገጥ አልቻልንም። በተመሳሳይ እሁድ ዕለት የተቃውሞ ሰልፍ መቀጠሉን ሌላኛው ምንጫችን እኔም በቦታው ነበርኩ በማለት አየሁት ያሉትን ያስረዳሉ።
ትናንትና የሚጀምረው በቃ ሰዎች እንደው ከፌዴራልም ጋር ልግጭት ኢንትራ ሲያደርጉ ነበረ። አደገኛ ዝም ማለት ነው። እኛ ወገኖቻችን ግባብነት የሌለ ግድያ ደርስባቸው እኛ እንዴት እንኖራለን? እኛ ወይ ልዩ ለይልን ብሎ ሲወጡ ፌዴራሎችን በዛ እየተረጋጋ ክልሉ መንግስት ደግሞ ዛንወር የላው ንወር ነው እንጂ የኢትዮጵያዊ የወላጅነቱ ኢትዮጵያዊ ስላልሆነ እኔን አይመለከተኝም በዚህ ጉዳይ እኔ ምንም ያውቀው ነገር የለም ብለው ምላሽ ሰጣ። ክልሉ አፈ ጉባኤ መሰብሰቢያ አድራሽ አሰበስቦን እዛ አይ እኔን አይመለከተኝም ለእነሱ ምቹ የሆነው መሬት ይሰጥ ብሎ ፌዴራል መንግስት በጻፈው ደብዳቤ መሰረት የሚያርፉበትን ቦታ ሰጠው እንጂ እነሱ በሚያደርሰው እንቅስቃሴ እና ባደረሱት እንቅስቃሴ ክልሉ መንግስት የሚያገባው ነገር የለም ማለት ነው።
እነዚሁ ምንጮቻችን እንደገለጹት በጃዊ ስደተኞች መጠለያ አካባቢ የነበሩ ሰዎች በሙሉ ወደ ጋምቤላ ከተማ መምጣታቸውንና ስራ መቋረጡን ሲሆን በዛሬው ዕለት አብዛኛው የመንግስት ሰራተኛን ጨምሮ የክልሉ መንግስት አስተዳደር ሰራተኞች በስብሰባ ተጠምደው መዋላቸውን ነው። የጋምቤላ ብሔራዊ ክልላዊ መንግስት ፕሬዝዳንት ጋትሉክ የሰጡት ቅዳሜ ዕለት ለፋና ብሮድካስቲንግ በሰጡት መግለጫ ሴቭ ዘ ቺልድረን የተባለ ግብረሰናይ ድርጅት የሆነ አንድ ተሽከርካሪ በስደተኞች ካምፕ ባደረሰው አደጋ 2 የስደተኞች ልጆች መሞታቸውን ተከትሎ ስደተኞቹ በካምፑ የሚሰሩ ኢትዮጵያውያን ላይ ባደረሱት ጥቃት 10 ኢትዮጵያውያን ህይወት ማለፉን ገልጸው ነበር። የአሜሪካ ድምጽ ያነጋገራቸው አስተያየት ሰጪዎች በበኩላቸው 14 አስክሬን መቁጠራቸውን ገልጸው በትናንትናው ዕለት አንድ የቆሰለ ሰውና አንድ አስክሬን ጫካ ውስጥ ወድቆ እንደተገኘ ገልጸውልናል። ከዚህ አደጋ ከተረፉት መካከል መብራቱ የተባለ ቀን ሰራተኛ ለአሜሪካ ድምጽ በደረሰበት ድብደባ ወገቡን በድንጋይ መመታቱን ገልጾ ሮጦ በማምለጡ ህይወቱ መትረፉን ተናግሯል።
እዛ መተኛ ሆነ አናጥነት እየፈረ ነበር ታ የበላ እነሱ መጥቶ በማሽና ላይ ድንጋይ መውረብ ጀመሩ። ከዛ እኛ ምን ለምን ድንጋይ ይወረውራል ምናምን ተነስተን እንዲታይ ወደኛ መጥቶ መጣ። በቃ እኛን ሮጠን ከዛ እኛ አባረሩና ኋላ እኔ ኋላ ያለ ድንጋይ ሲወረወር አንዱ በእጁ ላይ ግራ በኩል ላይ እጁ ላይ አገኘ፣ አንዱ ደግሞ ወገቡ ላይ አገኘ። ከዛ በሩጫ ሄደን ወደ ጫካ ወሰን። ከዛ አንዱ እኔ ሳላይቅ አንዱ ጀርባ ላይ አንዱ ደግሞ በእጁ ነው። እጁ ራሱ የደማው ራሱ እኔ የራሴ ከተረፈ በኋላ ሲያይ ለካ እጁ ተመቶ በደም ሆኗል በድንጋጤ። ከዛ በኋላ አገኝቼ በዛ ህክምና አፉን ከፉት ትንሽ አሁን ያው ትንሽ እንቅስቃሴ ያው እንትን ያደረገ ነው። አሁን ያው ምንም አልልም፣ ጀርባው በጣም ያመመ ነው።
መብራቱ እንደነገረን ለደረሰበት ጉዳት በጋምቤላ ሆስፒታል ሕክምና በነጻ ቢያገኝም 134 ብር ከሰው ተበድሮ መድኃኒት መግዛቱን፣ ያለውን ገንዘብም እዛ ጥሎ በመምጣቱ አሁንም ህመሙ በከፍተኛ ሁኔታ ቢሰማውም ተጨማሪ ሕክምና ለማግኘት ገንዘብ እንደሌለው ተናግሯል። አለማየሁ የተባለ ሌላ ወጣት ከአደጋው አምልጦ ጋምቤላ ከተማ የሚገኝ ሲሆን በእለቱ ያጋጠመውን እንዲህ ያስረዳል።
ወዛደር ነኝ። ቀን ስራ ስራ ነበር። ሰዓት ወደ 6 ሰዓት አካባቢ ነው ጀመረ። አጋጣሚ ምሳ ሲበላ ነበርኩ። አጠገብ ተሽከርካሪ መኪና አንድ ቅጥቅጥ መኪና ቆሞ ነበረ። ቆሞ የነበረው መኪና መጡና ወደ 10 የሚሆኑ ድንጋይ መደብደብ ጀመሩ። እዛ የእነሱ አገር ተወላጆች በዚህ በጋምቤላ ክልል የተወለዱ ኒሮች በርብርብ በእኛ ላይ ወጡ። ከኛ ጋር እንደ ሐኪሞች አሉ አስተማሪዎች ሊውሉ ስራ የሚሰሩት እዚህ ከጋምቤላ ተወልዶ ደቡብ ሱዳን ያልሆኑ ሰዎች አሉ። እነሱ እንደ ማገላገል አይነት ሲገቡ እኛ እግር ያመልጥ ብለን ሮጠን ወጠን። መሮጥ የማይችሉት ሽማግሌዎች፣ የተለያዩ ሴቶች እነዛን ያዙና መቆራረጥ ድንጋይ አንስቶ ጭንቅላታቸው ላይ መከመር በዱላ ድብደባ ነው። በቃ አብዛኛው በብዛት ህዝብ ብዛት ስላለ ርብርቡ አይታወቅም። በቃ በሲባጉ አንስቶ ሰው መጎተት ምናምን። እኛ በዚያን ሰዓት ደግሞ ሮጠን አንድ ቤት ገባን። በኛ ላይ ተቆለፈብን። በቆለፈበት ቤት በዛ ቀዳዳ እነሱን እያየን እንዳጋጣሚ ያው በጊዜውም ድርጅቱም አልደረሰም፣ ፖሊሱም አልደረሰም። መኪና እንቅስቃሴ አልነበረም። ተደውሎ አጋጣሚ ፖሊስ ዘገየ። በዛ ምክንያት አንድ ሰዓት በላይ ግድባ ካካሄደ በኋላ መንግስት አካል መጣ። ከዛ አተረፉን። ከዛ ስንወጣ አልፎ አልፎ የወደቁ ሰዎች ሬሳ እናያለን። ያው መኪናው ላይ ወጣን። ሴት መኪና የፌዴራል አጅቦን እዛ አወጡ። ዜና ያሉ ሰዎችን ቀደም ብሎ አወጡ። ከዛ በኋላ የሬሳ ለእኛ መሰብሰብ ጀመሩ። እኛ ወደ ክልል ከተማ መጡ።
አስተያየት ሰጪዎቹ የጋምቤላ ከተማ ነዋሪ አደባባይ ለተቃውሞ የወጣው ያለ አግባብ የፈሰሰው የንጹሐን ደም ጉዳይ መጣራት አለበት፣ ገዳዮቹ ለፍርድ መቅረብ አለባቸው፣ በቀጣይስ በአካባቢው በሰላም ለመኖር ምን ዋስትና አለ የሚል መሆኑን ተናግረዋል። ለዚህ ጥያቄያቸውም ተገቢ ምላሽ አልተሰጠንም ይላሉ። የጋምቤላ ክልል ርዕሰ መስተዳደር ፕሬዚዳንት ጋት ሉክቱት ለፋና በሰጡት ቃል አደጋውን ያደረሱ 30 ተጠርጣሪዎች በቁጥጥር ስር መዋላቸውንና በክልሉ የተፈጠረውን አለመረጋጋት ለመመለስ ከፌዴራልና ከመከላከያ ፖሊስ ጋር በጋራ እየሰሩ መሆኑን ተናግረዋል። እኛም ፕሬዚዳንቱ ጋት ሉክቱት በጉዳዩ ላይ አስተያየታቸው እንዲሰጡን በድጋሚ ሞክረን ስልካቸው ባለመስራቱ ልናገኛቸው አልቻልም። በቢሮ ስልካቸው ደውለን ስብሰባ ላይ ናቸው በመባሉ ልናገኛቸው ሳንችል ቀርተናል። አድማጮቻችን፣ ባለፈው ሳምንት ይህንኑ በተመለከተ ላቀረብነው ዘገባ የመኪናው አሽከርካሪ ኤሲኤፍ የተባለ ግብረሰናይ ድርጅት መኪና አሽከርካሪ መሆኑን ምንጮቻችንን ጠቅሰን ዘግበን ነበር። አሁን ደግሞ ፕሬዚዳንቱ በሰጡት ቃል የመኪና አሽከርካሪው ሴቭ ዘ ችልድረን የተባለ ግብረሰናይ ድርጅት መሆኑን ተናግረዋል።
በኦሮሚያ ክልል የተለያዩ ከተሞች ከተካሄዱ የተቃውሞ እንቅስቃሴዎች ጋር በተያያዘ እስር ቤት የሚገኙ 4 የኦሮሞ ፌዴራሊስት አመራር አባላት ካለፈው አርብ ጀምሮ መጠየቅ ያለመቻላቸውን ቤተሰቦቻቸው ተናገሩ። ከ4ቱ ታሳሪ ቤተሰቦች የሁለቱን ማምሻው ላይ በስልክ ያነጋገረው አሉላ ከበደ ነው። ተከታዩን ይዟል።
ላለፉት አራት ወራት በሚገኙበት የማዕከላዊ እስር ቤት እየተመላለሱ ሲጠይቋቸው የነበሩት የኦፌኮ አመራር አባላት የአቶ ጉርሜሳ አያኖ፣ የአቶ በቀለ ገርባ፣ የአቶ ደጀኔ ጣፋና የአቶ አዲሱ ቡላላ ቤተሰብ አባላት ናቸው። አራቱ ታሳሪዎች ካለፈው አርብ አንስቶ ከአዲስ አበባ ከተማ ወጣ ብሎ ወደሚገኘው የቅሊንጦ ማረሚያ ቤት ተዛውረዋል ቢባሉም ይዘውላቸው የሄዱትን ስንቅ ለማቀበልም ሆነ ሊጠይቋቸው ያለመቻላቸውን ለአሜሪካ ድምፅ የገለጹት የነበረው የምርመራ ቀጠሮ ተጠናቋል ተብሎ ለመጨረሻ የክስ ቀጠሮ ለአርብ ተቀጥሮ እንደነበርና በዕለቱ ጠዋት ላይ በተለመደው ሰዓት ቁርስ ይዘን በሄንበት ወቅት ነው ያሉበትን ማወቅ የተሳነን ያሉት ከአራቱ ታሳሪዎች የአንዱ የአቶ ጉርሜሳ አያኖ ባለቤት ወይዘሮ አይናለም ድብሎ ናቸው።
እንደ ወትሮ ከሰዓት ነው ቀጠሮ ብለን ቁርስ ልናስገባላቸው ማዕከላዊ ሄደን ቁርስ ስናስገባላቸው ጉርሜሳ አያኖ ነው ፈልጌ ነበር ስል ጉርሜሳ አያኖ ለጊዜው የለም አለ። የት ሄደ ስል ግማሹ ለምርመራ ገብቷል ይላል፣ ግማሹ ደግሞ ዮሐንስ ሂዱና ፈልጉ ይላል፣ ግማሹ ደግሞ ልደታ ፍርድ ቤት ሂዱና ፈልጉ ይላል። ለምንድን ነው የማትነግሩን የት እንዳሉ? ቀጠሯቸው ከሰዓት ነው፣ የት ሄደው ነው ስንል በኋላ ላይ እንደውም አናውቅም በቃ ብለው ሲሉን ወተን በቃ ውጭ ጠበቅን። ውስጥም የገባ ሰው ነበረ። እነሱንም እስኪ የት ሄደው ነው አጣሩልን፣ እስኪ ለእኛ ሊነግሩን አልቻሉም እያል በኋላ አራት ሰዓት ሲሞላ ዝም ብለን ልደታ ፍርድ ቤት ሄድን። ልደታ ፍርድ ቤት ስንሄድ አራት ሰዓት አራት ተኩል አስገብተዋቸዋል። ልደታ ፍርድ ቤት ተሰብስበው 22 ሰው ማለት ነው እና 22 ሰው ገብተዋል። እኛን አናስገባም ሲሉ የደጀኔ ባለቤት እንዳጋጣሚ እንደምንም ብላ ገባች እና ከሰዋቸዋል። በቃ የክስ ወረቀቱን ሰጥተዋቸዋል ብላ ነገረችን። ሲወጡ 6 ሰዓት አካባቢ አውጥተው ወደ ማዕከላዊ መለሷቸው። የክስ ወረቀታቸውን ሰጥተው ለሁሉም አንዳንድ
እስከ ዛሬ አልነበራቸውም። ያ የክስ ወረቀት ማለት ነው ለመጀመሪያ ጊዜ ነው የሚከሰሱት?
አዎ ለመጀመሪያ ጊዜ ነው የተከሰሱት። 4 ወር ሙሉ ምርመራ ላይ ነበሩ።
ዘግይቶ ግን ካሁን እናገኛቸዋለን በሚል ጥበቃ ላይ ሳለን ወደ ቅሊንጦ ማረቢያ ቤት መወሰዳቸውን ትረዳን ነው ያሉት ወይዘሮ አይናለም ስለ ሁኔታው ሲያስረዱ።
እዛም በኋላ እኛ በቃ ምሳ አስገብተንላቸው ምንም መፍትሄ ስናጣ ሁላችንም ውጭ ቁጫን፣ የበቀላ ገርባ ቤተሰብም የደጀኔ ቤተሰብም እኔም ማለት ነው። 10 ሰዓት ተኩል ይሆናል መኪና ውስጥ ጨምረዋቸው እንዲህ ልፍ ሲሉን ያየ ነው። ከዛም በኋላ ለመሮጥ መኮን መኪናና የሰው እግር እኩል አይደለም። እነሱ ቶሎ መኪናው ቶሎ አብሮ አለፈ። ከዛም ፖሊሶቹ የት ነው የሚወስደዋቸው በመኪና ጨምረው በዚህ ሰዓት ስንል ቂሊንጦ ነው አሉን፣ የማዕከላዊ ፖሊሶች ማለት ነው። ክሳቸውን ስታ እንዴት ነው ወደ ጠበቃ ማድረስ የምንችለው? እሱንም አልወሰድንም እንዴት ነው የሚሻል ስንል ለእነሱ በእጃቸው ሰጥተዋል። ስለዚህ አሁን ወደ ቂሊንጦ ሄደዋል፣ ነገ ጠዋት ሄዳችሁ መውሰድ ትችላላችሁ አሉ። ጠዋት ወደ ቂሊንጦ ሄድን። ቂሊንጦ ስንሄድ እንግዲህ 4 ሰዎች የሉም
ማለት ምን ማለት ነው?
ፖሊሶቹን ጠየቅናቸው። 18 ሰው ትላንትና ማታ እዚህ ገብቶ ነበር ስንላቸው አዎ 18 ሰው ገብቷል አሉ። እሺ ብለን ስማቸውን አስጠራን። አንድ በአንድ ስናስጠራ ጉርሜሳ አያኖ፣ ደጀኔ ጣፋ፣ አዲሱ ቡላላ እና በቀለ ገርባ ብለን አስጠራን። ባሉት ዞኖች ማለት ነው። 3 ዞን ያለው እዛ ግቢ ውስጥ ቂሊንጦ ውስጥ እና ስናስጠራ የሉም ሰዎቹ። ለምንድን ነው የት ሄደው ነው እኮ እንግዲህ 2 ሰዓት ጠዋት የገባን እስከ 6 ሰዓት ነው እዛ ግቢ እየተመላለስን ስማቸውን ስናስጠይቅ።
ወይዘሮ አይናለም ከሌሎች ታሳሪዎች ተረዳን ያሉትን ከተቀሩት ታሳሪዎች አራቱ ተለዩ ያሉበትን ደግሞ እንዲህ ገልጠዋል።
ትላንትና ገቡ የተባሉትን ልጆች አገኘ ናቸው። ከማዕከላዊ የወጡ ልጆች ናቸው አብረው ታስረው የነበሩት ማዕከላዊ ውስጥ እና ስናገኛቸው እኛ ስናስጠራ ወጡ። ማን ነው በቀለን የሚፈልገው? ማን ነው ጉርሜሳን የሚፈልገው? መቶ እኛ ነን አልናቸው። እና ትላንትና እዚህ ግቢ ውስጥ ችግር ተፈጥሮ ነበር፣ መድኃኒት ዋጡ አሉን። እኛ መድኃኒት አንውጥም አሉ። ሁላችንም የምን መድኃኒት ነው የምንውጠው? እኛ አልታመምን ጤነኞች ነን አልናቸው።
ወይዘሮ አይናለም መድኃኒት ዋጡ ተባሉ የሚሉት አሁን ከእስረኞቹ የተወሰኑት ወጥተው የነገሯችሁ እና ባለቤቶን ጨምሮ ሌሎችም የአመራር አባላቱ ያሉበት ሐኪም ነው መድኃኒት ዋጡ የሚላቸው ምንድን ነው ምክንያቱ? እነሱ እንዳስረዱ
መድኃኒት አትውጡ እዚህ ውስጥ ካሉት ጋር አትቀላቀሉም አሏቸው። እኛ አልታመምን ጤነኞች ነን አንውጥም አሉ።
የምን መድኃኒት ነው
የምን መድኃኒት እንደሆኑ አልተነገራቸውም፣ ልጆቹ እንዳሉ ማለት ነው። እና መድኃኒቱን እኛ አንውጥም፣ አንደኛ አልታመምንም፣ ሁለተኛ ደግሞ የምን መድኃኒት እንደሆነ እኛ ሳናቅ ዝም ብለን አንውጥም ብለን እዚህ መኪና ውስጥ ረብሻ ተነሳ አሉ ልጆቹ ማለት ነው። እና እነሱን አራቱን እንግዲህ የማትውጡ ከሆነ ከቤተሰብ ጋር አናገናኛችሁም አሉን። በዛም እነሱን አስቀርተው አራቱን እኛን አወረዱን እና ከእስረኞች ጋር አቀላቀሉን አሉ። ከዛም በቃ እኛ ምንም ያየነው ነገር የለም ከዛ በኋላ ነው ያሉት ልጆቹ። እንግዲህ እኛ የሰማነው ይሄንን ከልጆቹ ነው። ፖሊስ ምናምን የሚናገር ሰው የለም ምንም። በቃ ከሌሉ የሉም ነው የሚሉት እዛ ውስጥ ያሉት ፖሊሶች ማለት ነው። ከሌሉ አልገቡም ነው የሚሉት።
የታሳሪዎቹን ማግኘት አልተቻለንም በሚል ከገለጡት አራት ቤተሰቦች በተመሳሳይ የአቶ አዲሱ ቡላላ እህት ወይዘሮ ሙሉ ቡላላም ከወይዘሮ አይናለም ይስማማሉ።
ሙሉ ቡላላ ይባላል። አርብ ፍርድ ቤት ቆሞ ነበር። ከዛ ወዲህ ወደ ቅሊንጦ ሄዱ። ቅሊንጦ ሲሄዱ ተከትለናቸው ሄድን። እዛም ልናገኝ አልቻለንም። አርብ ዕለት ተዘገብን። ቅዳሜ ጠዋት ሂጄ ጠየቅኩኝ። አራቱንም አስጠሯቸው። አራቱም ላገኝ አልቻልኩም ማለት ነው። እኛ ጋር አልደረሰም። እነዚህ አራቱ ሰዎች እኛ ጋር አልገባም አሉ። ከዛ ትላንት እሁድም ተመልሼ ጠየቅኩኝ። አሁንም ተመሳሳይ መልስ ሰጡኝ። እኛ ጋር አልመጡም። ስማቸው አልተላለፈም። በሄዱ ቢሮ ደስ ጠይቂ እንጂ እነዚህ ሰዎች እኛ ጋር የሉም ማለት ነው። ቢሮ ሄደው ጠይቁ፣ ቢሮ ገብተሽ ጠይቂ እንጂ እኛ ጋር አልገቡም ያሉኝ።
እና የተባለው ቢሮ የመሄድ እድል አገኙ ጠየቁ?
አዎ፣ ዛሬ ቢሮ ክፍት ነበርና ዛሬ ጠዋት ሂጄ ነበር 2:30 ላይ ማለት ነው።
የምን ቢሮ ነው ቢሮ ያሉት?
እዛ እነሱ የታሰሩበት ማለት ነው፣ ቅሊንጦ። እዛ ሂጄ ስጠይቆ ስሙን አየና የአራቱን ስም አዲሱ ቡላል፣ ቅሌ ገርባ፣ ድጅሪ ጣፋና ጉርሜሳ እያሉ ስማቸው እዛ መኖሩን አረጋገጥኩኝ። ዞን ሄደሽ አስጠሪ አሉኝ። ሜት እስር ቤት ሄደሽ አስጠሪ አሉኝ፣ እነሱ ያሉበት ማለት ነው። ዞኑን ነገሩኝና አራቱንም ሂጄ ሳስጠራቸው አራቱም ላገኝ አልቻልኩም አሁንም ዛሬ ማለት ነው።
በመንግስትና በማረሚያ ቤቶቹ በኩል ምላሽ ለማግኘት ያደረግነው ጥረት እስካሁን አልተሳካም። የፍትህ ሚኒስቴር የህዝብ ግንኙነት ማስተባበሪያ ኃላፊዎች ስብሰባ ላይ መሆናቸውን የተገለጠልን፣ በነገው ዕለት መልሰን እንሞክራለን፣ እንተሳካለንም እናቀርባለን።
የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። በትግራይ ክልል የእምባሰነይቲ ህዝብ ቀድሞ የነበረውን የወረዳ አከላለል እንዲመለስለት ከ20 ዓመታት በላይ ጠይቆ አዎንታዊ መልስ ባለማግኘቱ ምክንያት የተሰማውን ቅሬታ ትናንትና በሰላማዊ ሰልፍ ገለጸ። መንግስት የቆየውን ወረዳችንን የማይመልስልን ከሆነ ከወረዳ እስከ ተወካዮች ምክር ቤት የወከልናቸውን ሰዎች ከዛሬ ጀምሮ ውክልናችንን ማንሳታችንን እንገልጻለን ብሏል ህዝቡ። ትናንት በነበለት ከተማ በተካሄደው ሰላማዊ ሰልፍ የተገኘው ግርማይ ገብሩ ይህንን ዘገባ ልኳል።
በትግራይ የማዕከላዊ ዞን የሚገኘው የእምባሰነይቲ ህዝብ ከ20 ዓመት በፊት ወደ ሌሎች አካባቢዎች ተደርቦ እንዲካለል በመደረጉ ለተለያዩ ኢኮኖሚያዊ ችግሮች መጋለጡንና በመልካም አስተዳደር እጦት መሰቃየቱን በተደጋጋሚ ሲገልጽ ቆይቷል። የትግራይ ብሔራዊ ክልላዊ መስተዳድር ደግሞ ካሁን በፊት ትግራይ ውስጥ የነበሩትን 81 ወረዳዎች ለአስተዳደርና ለልማት በሚመች መልኩ ዳግም እንዲካለሉ ማድረጉን ጥያቄዎች በተነሱ ቁጥር ሲያስረዳ ቆይቷል። ቢሆንም ግን የእምባሰነይቲ ህዝብ ላቀረበው ጥያቄ መልስ ባለማግኘቱ ምክንያት ትላንት በነበለት ከተማ ቅሬታውን በሰላማዊ ሰልፍ ገልጿል። በአካባቢው የተከበሩ የአገር ሽማግሌ አለቃ ኃይለዝጊ ገብረ ማርያም የእምባሰነይቲ ነዋሪዎች ከህወሓት ጎን በመቆም ታግሏል፣ ቢሆንም ህወሓት ህዝቡን አመዳፋሽ ማድረግ የለበትም፣ ጥያቄያችን በሚገባ አዳምጦ መልስ ይስጠን፣ ካልሆነ ግን ውክልናችንን እናነሳለን ሲሉ በምሬት ተናግረዋል።
የእስር ዓመት ተጠቢና ውን የተመለሰልና ህዝቡን ንሕና ህዝብ እምባሰነይቲ ስምዑና ኢናን ውፅዓት ኢትዮጵያ
ለሀያ ዓመታት ጠብቀንም አልተመለሰለንም። ስለዚህ አሁን እኛ የእምባሰነይቲ ነዋሪዎች ጭቁኑ የኢትዮጵያ ህዝብ ያዳምጠን፣ የኢህአዴግ ወዳጆች አዳምጡን፣ የትግራይ ህዝብ አዳምጠን፣ ከመንግሥት ጋርም አስታርቁን፣ የቀድሞ ወረዳችንን ይመለስልን፣ የኢህአዴግ ሰዎች መጥተው ያነጋግሩን ነው እያልን ያለ ነው። ካልሆነ ሚያዝያ 9 መጥተው የኢህአዴግ ማዕከላዊ ኮሚቴ ተወካዮችንን በማለት ለጠየቃችሁት ጥያቄ ዛሬም ነገም አንመልስላችሁም እንዳሉን ከሆነ ግን እኛም ዛሬም ነገ ድርጅታችን እንዳልሆነ እናሳውቃቸዋለን። እኛም ማንንንም አንፈራም። ልጆቻችን ፈንጂ እየረገጡ ታግሏል። ህወሓት አመድ አፋሽ አያድርገን። አይሆንም የሚል ከሆነ ግን ተወካዮቻችን ማንሳታችን ከዛሬ ጀምሮ እንገልጻለን። ነባር የህወሓት አባል የነበሩና አሁን ላይ በአካባቢው የተነሳው የህዝብ ጥያቄ ስለመሩ ከህወሓት አባልነታቸው እንደታገዱ ትላንት መድረክ ላይ የተናገሩት አቶ ዘርኡ ኪዳኑም በተመሳሳይ ቅሬታቸውን ገልጸዋል።
ናይ ህዝቢ ውክልና ሕዝና 14 ጊዜ ናብ ክልል 1 ጊዜ ናብ ፌዴራል ንግስ አበዝ
የህዝቡ ውክልና በመያዝ ወደ ክልል 14 ጊዜ ወደ ፌዴራሉ መንግስት ደግሞ 1 ጊዜ በመሄድ ጥያቄያችን አቅርበናል። የፌዴራሉ መንግስት ተወካይ የወረዳው አከላለል ለእናንተ እንዲመች ብለን ነበር ያደረግነው፣ አይመቸንም ካላችሁን ዳግም እናይላችኋለን ነበር ያሉን። የክልሉ መንግስት ግን ዛሬም ነገም አንመልስላችሁም ነበር ያሉን። ነገ ሌላ ሊኖር ይችላል፣ ዛሬ አንመልስም ማለት ትችላላችሁ ነበር ያልናቸው። ተመልሰው ግን በ2007 ዓ.ም ተመረጥ እናይላችኋለን ብለውን ነበር። ቢሆንም የእናንተን ጥያቄ ከተመለሰ ሌሎች አካባቢዎችም ተመሳሳይ ጥያቄ ሊያቀርቡብን ስለሚችሉ ከህዝቡ ጋር ለመተማመን እንሞክራለን አሉን። ያም ሆኖ ግን አልተሳካም። ስለዚህ እኛ ሳንወድ ተገደን ለሰልፍ ወጥተናል። ከዛሬ ጀምሮም ውክልናችን እናነሳለን። እኛን የህወሓት አባላትን ከአባልነታችን አግደውናል። እኛም አባልነታችን በውስጣችን የሚገኝ ስሜት ነው። እናንተ ልታግዱን አትችሉም። በቀጣዩ የፖለቲካ የትግል ሂደት ያገናኘን ብለናቸዋል። የህዝቡን ጥያቄ ወደ መንግስት እንዲያቀርቡ የተወከሉት ኮሚቴም በአቶ አብርሃ ገብረ መስቀል በኩል የአቋም መግለጫውን አሰምቷል።
ንሕና ህዝብን ባህነይቲ ሰላማዊ ሰልፊ እንትንገብር ሰልፊ ናይ ምውፃእ ወይ ናይ ምቋም ወልፋ ሃሊና ዘይኮነ
እኛ የኤምባስኔቲ ነዋሪዎች ለሰልፍ የመጣ ነው የሰልፍ ወይም ደግሞ የመቃወም ሱስ ስላለብን ሳይሆን ከሀያ ዓመታት በላይ ላስቆጠሩ ጥያቄያችን የተሰጠን መልስ ፍትሐዊ ስላልሆነ ነው። በቅርቡ በየደረጃው የሚገኙ የክልሉ ኃላፊዎች ወደ አካባቢያችን መጥተው ህዝቡ ከወከላቸው 220 ሰዎች ጋር ተወያይተው ነበር። የአመራሩ አባላት ጥያቄው የህዝቡ ጥያቄ መሆኑን በሚገባ 100% አረጋግጠዋል። ቢሆንም ለጥያቄያችን የሰጡን መልስ የእናንተን ከመለስን ሌሎች አካባቢዎችም ተመሳሳይ ጥያቄ ሊያቀርቡብን ስለሚችሉ አይሆንም የሚል ነበር። ስለዚህ ከታገልንላቸው ዓላማዎች አንዱ በአካባቢያችን እንድንተዳደር ስለሆነ መንግስት እኛ ድረስ መጥቶ እንዲያስተዳድረን እንጠይቃለን። ከዛሬ በኋላ ደግሞ ወደ ሌላ አካባቢ ተጉዘን እንደማንተዳደር እንገልጻለን። የቀድሞ ወረዳችን ካልተመለሰልንም አሁንም የመረጥናቸው ተወካዮቻችን በሚመለከት ውክልናችን እንዳነሳን በትህትና እናሳውቃለን። ሰላማዊ ሰልፍ እንዲያደርጉ በተደጋጋሚ መጠየቃቸው እኚህ የህዝቡ ተወካዮች ጠቅሰው ቢሆንም የወርዕለኸ የወረዳ አስተዳደር ግን እሁድ የሆሳዕና በዓል ስለሆነ ያለንን የፖሊስ ኃይል ወደ አክሱም ስለሚሄድ ሰልፉ ሰላማዊ ሆኖ እንዲጠናቀቅ አቅሙና ዝግጅቱ ስለሌለን ያቀረባችሁትን ሰላማዊ ሰልፍ የማካሄድ ጥያቄ እንዳልተቀበልናችሁ እናሳውቃለን የሚል በወረዳው ዋና አስተዳዳሪ በአቶ ዮሐንስ አረፋይኔ የተፈረመ ደብዳቤ ተሰጥቷቸዋል። ቢሆንም ግን ህዝቡ በህገ መንግስቱ መሰረት ሰልፍ ለማካሄድ አስቀድመን አሳውቀናል በማለት ሰልፉን ትላንት አካሂዶታል። ተወካዮቹም በሰልፉ ምክንያት ለሚያጋጥመው ችግር ኃላፊነት እንዲወስዱ መፈረማቸውን ገልጿል። ሰልፉ በተካሄደበት ጊዜ መንግስትን ወክለው ህዝቡ ላቀረበው ቅሬታ መልስ የሚሰጥ ማንኛውም መንግስታዊ አካል ካለ መጥተው እንዲያነጋግሩን በሚል መድረክ ላይ በተደጋጋሚ ጥሪ ቢያቀርቡም የቀረበ የመንግስት አካል አልነበረም። ሰላማዊ ሰልፉ በሰላም ተጠናቋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ክቡራትና ክቡራን፣ ወደ ሁለተኛው አጋማሽ ከመሻገራችን በፊት ከእናንተ ያገኘናቸውን አስተያየቶች እናስቀድም።
ጤና ይስጥልኝ ቪዲዮዎች፣ እንደምናላችሁ። ሰለሞን ባዘጋጀው በቅዳሜ ፕሮግራሙ ላይ ስለ አሳ መብላት አለመብላት፣ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን የሚል ፕሮግራም ሰርተ ነበር እና ፕሮግራሙ ጥሩ ነው፣ ግን ትንሽ ዙሪያውን ሰፋ አድርገህ ያየኸው ወይም የሰራኸው አልመሰለኝም።
ምክንያቱም ለነገሩ ምላሽ ለማግኘት የኦርቶዶክስ በሚለው እንትን ሁሉንም ብታይ መልስ ማግኘት ይቻላል። ለምሳሌ ሲኤንኤን ላይ አንድ የቀረበ ዶክመንተሪ ነበር እና ግሪክ ውስጥ የሚኖሩ መላክሳት የወንድ ገዳም በጾም ጊዜ የሚበሉት አሳ እንደሆነ ነው ያንን ያየሁት እና በኦርቶዶክስ እምነት ውስጥ ይበላል የሚልን ያየው ይመስለኛል። እና ለምስክርነት ሌሎች ኦርቶዶክስ እምነት ያላቸው ሀገሮች ወይም አማኞች አሳን ይበሉታሉ የሚለውም ይህንን ጎልጉለህ ማውጣት ትችላለህ እና ትንሽ ሌላ መልስ ይዘህልን ትቀርባለህ ብዬ አስባለሁ። አመሰግናለሁ።
አይ ሰለሞን አባተ ከንጉሴ ጋር ያደረጉን ውይይት ስለ ጾም በጣም ጥሩና ጥሩ ነበር። ነገር ግን ንጉሴ የተሳሳተ መስሎኛል። ምክንያቱም አንድ አባ ወልደ ትንሳኤ የሚባሉት መነኩሴ አባት ዩቱብ ላይ እንዳጋጠመ ቅርብ ያየሁትን ነው የምነግሩት። እነሱ እንደሚሉት እሳቸው ከትርጉም ስትነት ነው እንጂ አሳ ደም ስላለው እና ስለሌለው ሳይሆን የማይበላው አሳ ከስጋ የበለጠ ፕሮቲንና አልሚ ምግብ አለው። መጀመሪያ ጾም የሚደረገው ከመብላት ካለመብላት ሳይሆን ጾም የሚደረገው ስጋን ለመጉዳት ነው ብለው አሳ መበላት አይገባውም፣ ግን ህዝባችን በትምህርት ጉድለትና ካተረጓጎም እጥረት ነው እንጂ አሳ ካልተጻወመ ስጋት ቢበላ ምንድን ነው? እንዲያውም አሳ የበለጠ ጥቅም አለው ለሰውነት ብሎ ሲያስተምሩ ይቻላል። እንደ አሁን ለምሳሌ ከአባ አስፋር ጋር እንዳደረገው ቢጠይቅ ጥሩ ነው።
አስተያየት የሰጣችሁትን አድማጮች እናመሰግናለን። በጣም አዲሱ አንድ ሌላ ነገር ነበረ።
አዎ፣ በአድማጭ አስተያየት የተካተተ መስሎ የነበረ ከጊዜ አንጻር ቀርቶ ይሆናል። ትላንትና እሁድ የራዲዮ መጽሔት ላይ ችግር ነበረበት። ምንድን ነው የሆነው? በራዲዮ መጽሔት መክፈቻ ቅንብር ፋንታ የቅዳሜ ፕሮግራም መክፈቻ ነው የተላለፈው። በመሆኑም አንዳንድ አድማጮች ዛሬ የራዲዮ መጽሔት የለም ወይ ብለው ነበር። ግን ከዜናው ከሰሎሞን ክፍሌ ዜና በኋላ ራዲዮ መጽሔት ዝግጅቱ በሙሉ ቀርቧል። መክፈቻው ላይ ግን በቅንጫቤ ያሰማናቸው ጠቃሚ አስተያየቶች ነበሩ፣ እነሱ ቀርተዋል። የቅዳሜው ተደግሞ ለምን እንደተጫነም አላወቅኩም። ያ እንግዲህ ስህተት ነው። ስለዚህ ስህተት ከፍ ያለ ይቅርታ እንጠይቃለን። ላመለጣችሁ ድረገጻችን ላይ የራዲዮ መጽሔት ከነ መክፈቻው ሙሉ እንዳለ ተቀምጧል። ታደምጡ ትችላለ።
እናደምጣለን። አንዷ ያመለጠኝ እኔ ነኝ።
እንዴ እንዴ! እሺ፣ ሌላ አንድ ማሳሰቢያ። እሁድ እንደምታየው ፋሲካ ነው።
ልክ ነው እንዴ?
ህማማት ዛሬ ጀምሯል።
ትክክል።
ለፋሲካ እንኳን አደረሳችሁ የሚሉ አድማጮች ይኖራሉ ለየዘመዶቻቸው፣ እና ስልክ ከዛሬ ጀምሮ መደወል ይችላሉ። ሰብስበ
እንኳን አደረሳችሁ መልእክቶች
መልእክታው እና እሁድ እናስተላልፈዋለን።
2022059942 የውስጥ መስመር 14 ላይ ትልኩልናላችሁ። ወደ ቀጣዩ ዝግጅት ነው የምናልፈው፣ ሁለተኛው አጋማሽ ማለት ነው። የስፖርት ክፍለ ጊዜ።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በትላንቱ የማድሪድ ማራቶን የኢትዮጵያውያኑ አትሌቶች አስካል አለማየሁና አበበች ጸጋዬ የሴቶቹን አሸንፈዋል። የወንዶቹን ኬንያ ወስዳለች። በዝነኛው የለንደን ማራቶንም ባለድሎቹ በሁለቱም ጾታዎች የኬንያ አትሌቶች ሆነዋል። የቢሲክሌትና እግር ኳስ ዜናዎችም ይዘናል። አብራችሁን ቆዩ። የትላንቱን 39ኛውን የማድሪድ ሮክ ኤንድ ሮሉን ማራቶን ዜና አላስቀድም። በዚህ ውድድር የሴቶቹን በአንደኝነት ያጠናቀቀችው ኢትዮጵያዊቷ አስካለ አለማየሁ ናት። አስካለ ባለፈው የዓለም ግማሽ ማራቶን ሻምፒዮና ውድድር ላይ በ24ተኝነት ነበር የጨረሰችው። ትላንት ግን ማድሪድ ላይ በሙሉ ማራቶን ተሳትፋ 2 ሰዓት 33 ደቂቃ ከ08 ሴኮንድ በሆነ ጊዜ በአንደኝነት አጠናቃለች። ጊዜው የራሷን ፈጣን ጊዜ በአንድ ደቂቃ ግድም ያሻሻለችበት ነው ተብሏል። ሌላዋ የኢትዮጵያ ሯጭ አበበች ጸጋዬ ሁለተኛ ወጥታለች። በ2:40:33 ብዙ ርቃ ነው የጨረሰችው። ኬንያዊቷ ቪቪያን ጄሮኖ ሦስተኛው። የወንዶቹን ከአንደኛ እስከ ሦስተኛ ተከታትለው በመግባት ያሸነፉት የኬንያ አትሌቶች ናቸው። ፒተር ኪፕላጋት ነው የመራው። በአንደኝነት ሲገባ ጊዜው 2:11:44 ሆኖ ተመዝግቧል። ፓትሪክ ቼሪዮት ሁለተኛ፣ አልፎንሴ ኪገን ሦስተኛ ሆነዋል። ከአንደኛው በስድስትና በአንድ ደቂቃ ግድም ተቀድመዋል። ወደ ለንደን ማራቶን ስንመጣ በሴቶቹ ኬንያዊቷ ጀሚማ ሳምጎንግ ድል የተቀዳጀችው መሀል ላይ ወድቃ ከተነሳች በኋላ መሆኑ ብዙዎችን አስደንቋል። የወንዶቹን ኬንያዊው ኢሉድ ኪፕቾጌ ሻምፒዮንነቱን ተከላክሏል። በታሪክ ሁለተኛውን ፈጣን ጊዜ አስመዝግቧል።
የ31 ዓመቷ ኬንያዊት ጀሚማ ሳምጎንግ ውሃ ማደያ ጣቢያ ሲደርሱ ከኢትዮጵያዊቷ አሰለፈች መርጊያ ጋር ተጋጭታ አስፋልቱ ላይ ወድቃለች። ከተነሳችና መሪዎቹን ተቀላቅላ ከሮጠች በኋላ በ22258 በአንደኝነት አጠናቃለች። ሁለተኛዋ ኢትዮጵያዊቷ ትዕግስት ቱፋ በ22303 ገብታለች። ሦስተኛ ፍሎረንስ ኪፕላጋት ከኬንያ። ኤልዊድ ኪፕቾጌም የ31 ዓመት ጎልማሳ ነው። በታሪክ ሁለተኛውን ፈጣን ጊዜ 2:03:04 አስመዝግቧል። ሌላው ኬንያዊ ዴኒስ ኪሜቶ ነው። በርሊን ላይ በ2014 እንደ አውሮፓውያኑ አቆጣጠር 2:02:57 ያስመዘገበው ፈጣን ጊዜ እስካሁን አልተደፈረም። ለረጅም ጊዜ ከስፖርቱ ዓለም ተገልሎ የቆየው ዝነኛው የረጅም ርቀት ሯጭ ቀነኒሳ በቀለ 2:06:36 አስመዝግቦ በሦስተኝነት አጠናቋል። ለረጅም ጊዜ በውድድር ሳይሳተፍ ቆይቶ ያመጣው ውጤት አበረታች ሊሆን ይገባል ሲሉ የስፖርቱ ተንታኞች ይናገራሉ። በትላንቱ 36ኛው የለንደን ማራቶን 39698 ሯጮች ተሳትፈዋል። ለሌላ የአትሌቲክስ ስፖርት ዜና ወደ ኢትዮጵያ እንሂድ። ለአምስት ተከታታይ ቀናት በአዲስ አበባ ስታዲየም ሲካሄድ የሰነበተው 45ኛው የኢትዮጵያ አትሌቲክስ ሻምፒዮና ትላንት ሲጠናቀቅ መከላከያ በ362 ነጥብ የውድድሩ አጠቃላይ አሸናፊ ሆኗል። ኦሮሚያና ኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ወጥተዋል። ገዛኸኝ ጽዮን መስቀል አጠር ያለ ዘገባ አለው ከአዲስ አበባ።
ለፍጻሜው ከተደረጉት ውድድሮች በወንዶች 5000 ሜትር ጠንካራ ፉክክር የታየበት ነበር። ከ12 ዙር 10ሩን አብሮ ከረጠ በኋላ የመጨረሻውን 800 ሜትር ወይም 2 ዙር ፈጥኖ በመምራት ልዩነቱን እያሰፋ የሄደው የመከላከያው አትሌት ጌታነህ ሞላ ሲሆን ሁለተኛና ሶስተኛ የወጡትም በ40 ሜትር ቀድሟቸው ውድድሩን በአንደኝነት ፈጽሟል። የ23 ዓመቱ ጌታነህ ለኦሎምፒክ የሚያበቃውን የሰዓት ሚኒማ ለማግኘት በቅርቡ አንድ ውድድር ካደረገ በኋላ ትልቁ ህልሙ በሪዮ ኦሎምፒክ በ5000 ሜትር ሜዳሊያ ማጥለቅ ጉጉት ያደረበት መሆኑን እንዲህ ገልጿል።
ማለቀታ ላለ ውድድሮች ላይ የራስ የሚታዘጋጅበት ነው። ምን እንዳለ የሚታወቅበት ነው። ሚኒማ ደግሞ ከአንድ ባለ ላለ ውድድሮች ላይ የተሻለ ተዘጋጅቶ
በሴቶች 5000 ሜትር እና በወንዶች 1500 ሜትር ድረቱ ከተደረጉት ውድድሮች ተመልካቾች ውጭ ድርጅ ያደረጉ ማራኪ የመሸላለፍ ብርቱ ትግል የታየባቸው ናቸው። በ45ኛው የኢትዮጵያ አትሌቲክስ ሻምፒዮና በየዘርፉ አጥጋቢ ውጤት ያስመዘገቡ አትሌቶች በቅርቡ ደቡብ አፍሪካ ውስጥ ለሚደረገው 20ኛው የአፍሪካ አትሌቲክስ ሻምፒዮና እንደሚመረጡ ፌዴሬሽኑ ቀደም አድርጎ አስታውቋል።
በእግር ኳስ ስፖርት የኢትዮጵያና ሶማሊያ ወጣት እግር ኳስ ቡድኖች በሳምንቱ መጨረሻ ጅቡቲ ላይ ባደረጉት የአፍሪካ ወጣቶች የመልስ ጨዋታ የኢትዮጵያ ወጣት ብሔራዊ እግር ኳስ ቡድን 2-0 አሸንፏል። ገዛኸኝ ይህንንና የአውሮፓ ሊጎችን ዜናም አድርሶናል።
ከረፍት መልስ ጎሎቹን ያስቆጠሩት ቢንያም በላይና አሚን መሐመድ ናቸው። የኢትዮጵያ ወጣት ብሔራዊ እግር ኳስ ቡድን ከሁለት ሳምንት በፊት አዲስ አበባ ላይ 2-1 ረትቶ ስለነበር አጠቃላይ 4-1 ውጤት ወደ ቀጣይ ማጣሪያ ተሸጋግሯል። የኢትዮጵያ ወጣት እግር ኳስ ቡድን ቀጣይ ማጣሪያውን የሚያደርገው ከጋና አቻው ጋር ሲሆን በሁለቱ የርዕሰ መልስ አሸናፊ የሚሆነው በ2017 ዛምቢያ በምታስተናግደው የአፍሪካ ወጣቶች እግር ኳስ ሻምፒዮና ላይ በቀጥታ ተሳታፊ ይሆናል። ወደ አውሮፓ ስንሸጋገር የአውሮፓ ታላላቅ ሊጎች የ2015-16 የውስጥ ውድድራቸውን ለማጠናቀቅ የሶስትና አራት ጨዋታዎች ያቀርቷቸዋል። በፈረንሳይ ሊግ ፓሪስ ሴንት ጀርመን ሻምፒዮን መሆኑን ያረጋገጠው የሊጉ ጨዋታ ለመጠናቀቅ 8 ጨዋታዎች እየቀሩ ቀደም ብሎ ነው። የጥሎ ማለፉንም ቢሆን ሰሞኑን ሊድን አሸንፎ የሁለት ዋንጫ ባለቤት ሆኗል። በተወዳጁ የእንግሊዝ ፕሪሚየር ሊግ ላለፉት 12 ዓመታት የሻምፒዮንነት ክብር ይፈራረቁበት የነበሩት ማንቸስተር ዩናይትድ፣ አርሰናል፣ ማንቸስተር ሲቲ እና ቼልሲ በዚህኛው የውድድር ዓመት አንዳቸውም ሳይሳካላቸው ቀርቷል። የዘንድሮ ክስተቶቹ ሌስተር ሲቲ እና ቶተንሃም ሆትስፐር የፕሪሚየር ሊግን ዋንጫ አንዳቸው ሊያነሱ በወሳኝ ምዕራፍ ላይ ተገኝተዋል። ሌስተር ሲቲ ስዋንሲ ሲቲን፣ ማንቸስተር ሲቲ ስቶክ ሲቲን በተመሳሳይ 4-0 ሲያሸንፉ፣ ሳውዝሃምፕተን አስቶን ቪላን 4-2፣ ቼልሲ በርንማውዝን 4-1 ረትተዋል። አርሰናል ከሰንደርላንድ ባዶ ለባዶ፣ ሊቨርፑል ከኒውካስል ዩናይትድ ሁለት ለሁለት አቻ የተለያዩ ዝርዝራቸው ለስተርቲቱ በ76 ነጥብ መሪነቱ ሲያጠናክር ዛሬ ምሽት ተከታታይ ጨዋታ ያለ ተስማማት ሲሆን በ68 ነጥብ ይከተላል። ማንቸስተር ሲቲ በ67 አርሰናል በ64 ሶስተኛና አራተኛ ናቸው። አስቶን ቪላ ግን ወደ ታችኛው ዲቪዥን መውረዱን አረጋግጧል። መሪ ሲቲና ኒውካስል ዩናይትድ ከሁለት አንዳቸው በፕሪምየር ሊጉ ለመቆየት የሞት ሽረት ትንቅንቅ እያደረጉ ናቸው። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ።
ወደ አስመራ ስናቀና የቱር ኤሪትሪያን የቢሲክሌት ውድድር እናገኛለን። ብርሃነ በርሄ ተከታዩን ልኮልናል።
የኤርትራ ዙር 2008 በኤርትራውያን ተወዳዳሪዎችና ክለቦች ድል ተጠናቀቀ። በሚያዝያ 7 እና 8 በአንደኛና ሁለተኛ መድረክ ዙሩን የጀመረው የኤርትራ ዙር 2008 ረቡዕ ሚያዝያ 10/2008 በሶስተኛውና የብዙ ኪሎ ሜትር ርቀቶችን በሚሸፍን ባለ 2.2 የፈረስ ግልበት ውድድሩን ቀጥሎ ነበር። በዚህም 5 ዙሮች የያዘና የ600 ኪሎ ሜትር ርቀትን በሸፈነው ሶስተኛ መድረክ ምርሃው ጌቶን በ16:22:55 የድምር ጊዜ አንደኛ በመውጣት የቢጫ ማሊያ ተሸላሚ ከ23 እድሜ በታች ላሉትንም የሚሰጥ ሽልማት አንደኛ በመውጣቱ የነጭ ማሊያ ተሸላሚ በመሆን ድል በድል ሆነዋል። ሜሮን አማኑኤል በ49 ድምር ውጤት የአረንጓዴ ማሊያ ተሸላሚ ሲሆን ከውጭ ሀገር ለመጡ ተወዳዳሪዎች የተዘጋጀውን የሰማያዊ ማሊያ ሽልማት ደግሞ ጣሊያናዊ ኢጉዌኖ ባኒ ተሸላሚ ለመሆን ችሏል። ውድድሩን ከተሳተፉት 7 የብስክሌት ክለቦች ሳሊና፣ ጽንዓትና የኤርትራ ብሔራዊ ቡድን ከአንደኛ እስከ ሶስተኛ በመውጣት ትልቅ ድል አስመዝግበዋል። ባይቄድ፣ ዋንዳና ግብጽ ደግሞ ከአራተኛ እስከ ስድስተኛ ያለውን ቦታ ይዘዋል። የሱዳን ብሔራዊ ቡድን ግን የአራተኛውን መድረክ ውድድር ሳይጨርስ ውድድሩን አቋርጠዋል። ሚያዝያ 15/2008 በተካሄደው የ1.2 ፈረስ ጉልበት ያለውና የ126 ኪሎ ሜትር ርቀትን የሸፈነው አራተኛውና የመጨረሻው ውድድርም ኤርትራውያን ተወዳዳሪዎች ዮናስ ፍስሐዬ አንደኛ፣ አክሊሉ ገብረእግዚአብሔር ሁለተኛ፣ ዳዊት ኃይሌ ደግሞ ሶስተኛ በመውጣት የዕለቱ ተሸላሚዎች ለመሆን ችለዋል። በዩሲአይ ኮሚሽነር የደቡብ አፍሪካዊ የተካሄደው የዚህ ዓመት የኤርትራ ዙር 2008 ኤርትራውያን ተወዳዳሪዎችና የኤርትራ ብሔራዊ ቡድን በአህጉራዊ መድረክ የነበራቸውን የዩሲአይ ነጥብ በመጨመር ደረጃቸውን ለማሻሻል ረድቷቸዋል። በዚህ ውድድር ኤርትራ 638 ነጥብ በማግኘቷ በድምር ነጥብ በአፍሪካ የአንደኛነትን ደረጃ ለመያዝ አስችሏታል።
ብርሃነ ብርሃን ከአስመራ አመሰግናለሁ። ካለን ጊዜ አንጻር የምሽቱን ዝግጅት በዚሁ እናበቃለን። ሳምንት ሰኞ በተመሳሳይ ፕሮግራም እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
አድማጮች፣ ሰዓታችን እየተገባደደ ነው። ቀደም ሲል እንዳስተዋወቅናችሁ የጤና ፕሮግራም በወባ ጉዳይ ላይ የሚያጠነጥን ነበር። ጊዜ የለንም። ደግሞም ስለ ሕገ ወጥ ሰው አሸጋጋሪዎች ይቀርባል ያልነው ዘገባም እሱም በሰዓት እጥረት ሊቀርብ አልቻለም። ሁለቱም ዝግጅቶች ነገ ለማቅረብ እንሞክራለን። ሌላ እንግዲህ በዛ ፈንታ አጭር የሙዚቃ ጊዜ ይኖረናል።
ሌላ አጭር የሙዚቃ ጊዜ ከአፍሪካ ታዋቂ ሙዚቀኞች አንዱና የኮንጎ ሩምባ ንጉሥ ተብሎ በዓለም ዙሪያ የሚታወቀው ፓፓ ዌምባ ሕይወቱ አልፏል። አይቮሪ ኮስት ውስጥ ትናንት እሁድ ጠዋት በአንድ የሙዚቃ ዝግጅት ላይ ሳለ መድረክ ላይ ተዝለፍልፎ ወድቆ ሕይወቱ እንዳለፈ ነው የተነገረው። የ66 ዓመት ሰው ነበር። ፓፓ ዌምባ ፒተር ጋብርኤልን ከመሳሰሉ ታላላቅ የዓለም አቀፍ የሙዚቃ ከዋክብት ጋር የተጫወተ ሰው ነው።
በዚሁ እንግዲህ ፕሮግራማችን እናጠቃለን። ቆንጅት በዚህ ሙዚቃ
እሺ። በእኛ በኩል ሰላም፣ ደህና ደሩ። እስከ ትግርኛ ቋንቋ ስርጭት በፓፓ ዌምባ ሙዚቃ እናቆያችሁ።
Jangan Bongisa lilo bangwa na bonga memoire zosala kaka nzala koyeba papa sasa ya mbaka e papa sani etoli.